ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በመጽሐፍ ቀደም ትግስታችን በ1928 ዓመተ ምህረት የፋሽስት ጣሊያንን የግፍ ወረራ ለመከላከል ኢትዮጵያውያን አርበኞች ያደረጉትን ተጋድሎ በሚመለከት በቼኮስሎቫኪያው ተወላጅ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መመኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል 12 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
አርብ ሚያዝያ 12 ቀን በሞያሌ ከተማ ጥቃት የደረሰ መሆኑ ታውቋል። የሞያሌ ፖሊስ ጣቢያ በደረሰበት የሞርታር ጥቃት በሰዓት የወደመ ሲሆን በሰዓታት የተካሄደው የተኩስ ልውውጥ ያደረሰው ጉዳት እስካሁን አልታወቀም። ይህ በእንዲህ እንዳለ በወያኔ ባለስልጣኖች ተደራጅቶና ታጥቆ እንዳሻው የሚፈዋልለው የሶማሊያ አካባቢ ልዩ ፖሊስ በዜጎች ላይ የሚያደርሰው ጉዳት የቀጠለ መሆኑ እየታየ ነው። ለረጅም ዓመታት በተለያዩ ቦታዎች ታስረው የነበሩ ዜጎች አርብ ሚያዝያ 12 ቀን መፈታታቸው ተነግሯል። ከተፈቱት መካከል በኦጋዴን ነጻዎች ድርጅት ያመራራ ባል ነው ተብሎ የእድሜ ልክ እስራት ተፈርዶበት የነበረውና የካናዳ ዜግነት ያለው በሺር ማክታል የተባለው ግለሰብ በዘዋይ እስር ቤት ለረጅም ጊዜ ታስረው ከነበሩ ያየራል አባላትና እንዲሁም ካለማያ ዩኒቨርሲቲ በወያኔው ኮማንድ ፖስት ተይዘው ላለፉት ጥቂት ሳምንታት በእስር ቤት ሲሰቃዩ የነበሩ ተማሪዎች የተለቀቁ ይገኙበታል። በካለማያ ዩኒቨርሲቲ ተማሪዎች በመፈታታቸው ምክንያት ጓደኞቻቸውን ለማስፈታት ትምህርት አቁመው የነበሩ ተማሪዎች ከሰኞ ጀምሮ ትምህርት የሚጀምሩ መሆናቸውም ተገልጿል። የአሜሪካ የውጭ ጉዳይ መስሪያ ቤት ከአሜሪካ በስተቀር በዓለም ላይ ላሉት አገሮች የሰብአዊ መብት ሁኔታ ዓመታዊ ዘገባ ሲያቀርብ ቆየ መሆኑ የሚታወቅ ሲሆን ሰሞኑን ባወጣው ዓመታዊ ዘገባ ስለ ኢትዮጵያ የሰብአዊ መብት ይዞታ በዝርዝር የዘገበ መሆኑ ታውቋል። ዘገባው በኢትዮጵያ በ2007 የተካሄደው ጠቅላላ ምርጫ አስመልክቶ ከአፍሪካ ህብረት ውጪ ማንንም ወገን በታዛቢነት ያልተገኘ መሆኑን ገልጾ ምርጫው ነጻና ፍትሃዊ እንዳልነበር በስልጣን ላይ ያለው ኃይል ልዩ ልዩ የማጭበርበሪያ መንገዶችን በመጠቀም በተወዳዳሪነት የቀረቡትንና የተቋሚ ድርጅቶችን ደጋፊዎች በማስፈራራትና በአንዳንድ ቦታዎችም ግድያ በማካሄድ ገዢው ፓርቲ ምርጫውን ለማሸነፍ የተንቀሳቀሰ መሆኑን ተክሷል። ባለፉት ጥቂት ዓመታት በተካሄዱ ህዝባዊ አመጾች ከፍተኛ የሰብአዊ መብት ጥሰቶች የተካሄዱ መሆናቸውን ዘገባው ዘርዝሮ ያስቸኳይ ጊዜ አዋጅ ከታወጀም በኋላ ጥሰቶቹ የተባባሱ መሆናቸውን አስፍሯል። አገዛዙ በህዝብ ላይ ካደረሳቸው የሰብአዊ መብት አፈናዎችና ረገጣዎች መካከል በማን አለብኝነትና ያለ ተጠያቂነት የሰው ህይወትን ማጥፋት፣ የተያዙ ዜጎችን መዳረሻ ማሳጣት፣ በጸጥታዎች ግብረሰይ ለማካሄድና በምርመራ ማሰቃየት፣ አስከፊና አደገኛ በሆኑ የእስር ቤት ሁኔታ ዜጎችን አስሮ ማሰቃየት፣ በማን አለብኝነትና ያለ ተጠያቂነት ዜጎችን ማሰር፣ ፍርድ ቤት ሳያቀርቡ ለረጅም ጊዜ ማሰቃየት፣ ተገቢ የሆነ ፍትህ እንዳያገኙ ማደናቀፍ፣ የግል መብትን መጣስ፣ የንግግር፣ የጽሁፍ፣ የፕሬስ፣ የኢንተርኔት፣ የመሰብሰብ፣ የመደራጀት እንዲሁም ከቦታ ወደ ቦታ የመዘዋወር መብቶችን ማገድ፣ አስገድዶ መድፈርን ጨምሮ በሴቶች ላይ የሚደረሰውን በደል አለመከላከል ይገኙባቸዋል ብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት በአንድ በኩል የወያኔ አገዛዝ በህዝብ ላይ እያደረሰ የሚገኘውን በደል በየዓመቱ በዝርዝር እየገለጸ መቆየቱ የሚታወቅ ሲሆን በሌላ በኩል አገዛዙን የአሜሪካ ከፍተኛ ወዳጅና በሽብርተኛ ላይ ለሚወሰድ እርምጃ ዋና ተባባሪ በማድረግ ከፍተኛ የሆነ የገንዘብ እርዳታና ብድር ሲሰጥ መቆየቱ ይታወቃል። የኦባማ አስተዳደርም ምርጫውን ዲሞክራሲያዊ ነበር ብሎ ማወደሱ ይታወሳል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ፋኖ ፋኖ ጫካው ገባ ሳይሰናበተኝ እሸኘው ነበር ምንም ይታከተኝ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ፋኖ 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 ከነድደው ፋኖ ከቆጨው ራሱን ይገላል እንኳን የሰው ሰው እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከለበኑ ጋር ፋኖ ፋኖ ኧረ ፋኖ ፋኖ እንዴት በለው በለው እንዴት ያዘው ያዘው እንዴት በለው በለው ይችግር የለም ወይ ደምላሽናለሁ ደምላሽናለሁ ኧረ በለው በለው አስኪደው በዋዛ በእናት አገርና በሚስት የለም ዋዛ ኧረ ፋኖ 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 ደስ ይለኛል ሲታጠቅ ማለዳ የሚያበላ መስሎ የሚሸኝ እንግዳ ኧረ ፋኖ ፋኖ በላው በላው ሲል ነው የወንዳ ብነቱ በላው በላው ሲል ነው የወንዳ ብነቱ ሴትም ትዋጋለች ከረጋ መሬቱ ኧረ ፋኖ ፋኖ ኧረ ፋኖ ፋኖ እልም ካለው ጫካ እልም ካለው ዱር ሲነጋገር ያድራል ከረበሉ ጋር ከረበሉ ጋር ይተኩሷል እንጂ አዘልሎ ከጂ ይተኩሷል እንጂ አዘልሎ ከጂ እንደ ዛር በሰው ላይ ይደረዋል እንጂ ይደረዋል እንጂ ጠምጥሞ ወገቡ ላይ ቼበለው ዝናር ሸባርጎ ከሽንቱ ላይ ቼበለው ጎራዴ መዞ ጠላት ገራይ ቼብሬረ ቼበለው ቼበለው አራታው በሉት ቼበለው ያን ባለ ሁሉ ቼበለው ሰጠው ለንፋስ ቼበለው አንጓሎ አንጓሎ ቼበሌ ወንደ ቆላው ቼበለው ወንደ ገሪሳ ቼበለው ያረፈው ልቤ ደሞ ተነሳ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 12 ሹሞቹ ተሰናብተው እንደወጡ ደጃዝማች ትንሽ ያስብ ቆይቶ ድንገት በድግ ብሎ ከድንኳን ወጣ። እኛም በደመነፍስ ተከተልነው። እንደምንከተለው የገመተ መሰለኝ ፊቱን ሳይመልስ እርምጃችንን ጨምረን እንድንከተለው ነገረን። ከደጃዝማቹ ፈጣን እርምጃ እኩል መሄድ ባለመቻላችን እሱ ጋር ለመድረስ እንደመሮጥም እየቃጣን ትንሽ እንደተጓዝን ደጃዝማቹ አንድ የተጠረበች የምትመስል ጥቁር ድንጋይ አጠገብ ሲደርስ ፈጣኑን እርምጃውን ከቶ ቆም ብሎ ጠበቀን። ከድንጋይ ላይ እንድንቀመጥ ጋበዘንና እሱም ከመሃላችን ተቀመጠ። እንደተቀመጥ ያቺን ዋርካ ታያታላችሁ አለኝ። ሁለታችንም በአንድ ጊዜ አዎ ብለን መለስ። ደጃዝማች አበራ አሁንም ወደ ዋርካው ፍዝዝ ብሎ እየተመለከተ ሌላስ ምን ይታያችኋል ሲል ጠየቀን። እኔ ይታየኝ የነበረውን ስናገር ኮሎኔል ከዋርካው አጠገብ አነስ ያለች ቋጥኝ አለች፣ በቋጥኟ ላይ አንድ ሰው የተቀመጠ ይመስላል ሲል ግልጽ አርጎ አስረዳው። በትክክል አለና ደጃዝማች በመቀጠል የኔም ችግር በዚያች ቋጥኝ ላይ የተቀመጠው ሰው ነው አለን። እንዴት አልገባኝም አለ ኮሎኔል ኮናቫሎቭ። ለነገሩ የደጃዝማቹ ችግር እኔንም ሊገባኝ አልቻለም። ደጃዝማች አበራ ጥቂት ተከዝ ብሎ እንደማሰብ ካለ በኋላ ትላንት ሁለት የጦር መሪ ፊታውራሪዎች እንዳጣው ነግሬያችኋለሁ አይደል ብሎ ጠይቆ መልስ ሳይጠብቅ በመቀጠል እነዚያ ፊታውራሪዎች የወረጃ አርሶ ቀዳሚ ጦር መሪዎች ብቻ ሳይሆኑ ወንድማማቾች ነበሩ አለና አሁንም ፍዝዝ ብሎ በዚያ ቋጥኝ ላይ ተቆማትሮ የተቀመጠውን ሰው እያየ፣ ታዲያ የሹሞቹ አቤቱታ ሁነኛ ሰው መርጬ እንድሾምላቸውና አሁንም ግንባር ቀደም ሆነው በመዋጋት የመሪዎቻቸውን ደም ይከፍሉ ዘንድ ነው አለ። አሁንም አይኑን ከዚያ ቋጥኝ ላይ ሳይነቅ፣ ታዲያ ችግሩ ምንድነው? ማለቴ አንዱን ጎበዝ ተዋጊ መርጠ አትሾምላቸውም እንዴ ሲል ኮሎኔል አከታትሎ ጠየቀው። አሁንም አይኑን ከቋጥኙ ላይ ሳይነቅል፣ ኮሎኔል ነገሩ እንደምትገምተው ቀላል አይደለም አለና በመቀጠል፣ ለነገሩ ጃርሶች አሁንም አንድ ፊታውራሪ አላቸው አለ ሳቅ እንደማለት ብሎ። ታዲያ ወረ ጃርሶች ፊታውራሪ መሪ ካላቸው ስለምን ሌላ መሪ እንድትሾምላቸው ይጠይቁሃል ስል እንዲያብራራልኝ አስቤ ጠየቅኩት። አሁን ፊቱን ወደኛ መልሶ ሳቅ አለና እንደገና ፊቱን ወደ ቋጥኙ መልሶ፣ ይታያችኋል ያ ሰው ቋጥኛዋ ላይ የተቀመጠው አለን በድጋሚ። አሁንም በአንድነት አዎ አልነው። ቋጥኙ ላይ የተቀመጠው ሰው ነው የመጨረሻው የወረ ጃርሶ ፊታውራሪ አለን። እውነቱን ለመናገር የችግሩ መሰረት አልገባኝም። ጃርሶች ፊታውራሪ ካላቸው ለምን አዲስ ፊታውራሪ ይጠይቁሃል አልኩት። አሁንም በመጠኑ ፈገግ ብሎ፣ አንደኛ ይሄ ፊታውራሪ ቢበዛ 16 ወይም 17 ዓመት ቢሆነው ነው። ሁለተኛ ትናንት አንዱን ወንድሙን ከጦር ሜዳ አስመጥቶ ዋርካ ስር ቀብሮ እነሆ ከቋጥኛዋ ላይ ሳይነሳ ሁለተኛ ቀኑን ይዟል። ሶስተኛ ሹሞቹ በዚህ መልኩ ከቀጠለ እንደ ወንድሞቹ ጥሩ መሪ አይደለምና ጥሩ ተዋጊ አዋጊ ይሾምልን ባዮች ናቸው። አሁንስ ገባ ሲል በፌዝ አይነት ነገር ጠየቀኝ። በመቀጠልም የኔ ችግር እሱ አይደለም አለን። አሁን እዝንና ጭንቅ ብሎ፣ አየህ ጌታው፣ እውነቱን ለመናገር እኔ በጃርሶ ጦር ላይ ምንም ኃይል የለኝም። ጦሩ ታማኝነቱ ለሁለቱ ፊታውራሪዎች ብቻ ነበር። ይሄን እስከ 4000 ድረስ የሚቆጠረውን ሰራዊት አንዱን ቀኛዝማች ወይም ፊታውራሪ አድርጌ ብሾምለት ለምሾመው ፊታውራሪ ላይታዘዝ ይችላል እና ያለኝ አማራጭ የመጨረሻውን ፊታውራሪ ሐዘኑን ጨርሾ እንደ ወንድሞቹ ሁሉ ጦሩን እንዲመራ ማሳመን ወይም አንዱን ሹሜ ቀዳሚውን የጃርሶ ጦር ፍርክስክሱ ሲወጣ ማየት ብቻ ነው አለ። አይ ሌላ ዘዴ ይፈልግለታል። ለማንኛውም ለውሳኔ አትቸኩል አለው ኮሎኔል ኮናቫሎቭ። አይ ኮሎኔል እየሰማህ፣ ዛሬ ማምሻውን ላይ ቆርጬ ውሳኔን ለሹሞቹ መንገር አለብኝ አለው አሁን ሳቅ ብሎ። አለበለዚያማ ጥሬ ስጋዬን በቁሜ ይበሉታል አለና በሳቅ ተንፈራፈረ። አያችሁ ገና ከሰላሊ ሳንነሳ የጃርሶት ጦርመሪ ፊታውራሪ በድንገት ታመው ሞቱ። ከዚያ ሁለት ወንድማማቾች ጦራቸውን በጥንድ በህብረት እየመሩ የመጨረሻውን ወንድማቸውን አቢን አስከትለው መጡ። ትላንት አንዱ በጦር ሜዳ በጀግንነት ጦሩን እየመራ ግንባር ቀድሞ ሲዋጋ እንደ ጀግና በደራም ባወደቀ። ሁለተኛው ፊታውራሪ ይማረክ በመድፍ ጥይት በትንትኑ ወጥቶ ይውደቅ አይታወቅም። አሁን ይቀርኝ ገና የ16 ዓመት ልጅ ገና አባይን ስንሻገር እናታቸው መጣው አደራ ያሉኝ ልጅ ምን ላርገው? ጦር ሰጥቼ ወደ ሰዳሌ ብልከው እንኳ ከትግራይ ሽፍቶች ቢያመልጥ ከራያዎች ወጥመድ አያልፍም። ጦሩን እንዲመራ ገፋፍቼ እንደወንድሞቹ ቢወድቅና የፈጣሪ ሥራ ሆኖ ሰላሌ ብመለስ እንዴት አርጌ አሩይቷን አይን ማየት እችላለሁ? በዚህ ፈጣሪ ብቻ ይርዳኝ አለ ደጃዝማች አበራ። በኋላ ላይ ስለ አቢ እንደሰማሁት አባትየው ሁሌም ትንሹ ልጃቸው ዘመናዊ ትምህርት ተምሮ ዘመናዊ ሰው ሆኖ ከጊዜው ጋር እንዲራመድላቸውና ደሳቸው ከመሬት ጋር ተጣብቆ እንዳይቀር በማለት ከልጅነቱ ጀምረው አዲስ አበባ በመላክ አስተምረውት እነሆ በሚቀጥለው ዓመት ወደ ፈረንሳይ ሀገር ለከፍተኛ ትምህርት ተጓዥ ነበር። ምን ያደርጋል? አገር ተወረረችና ትምህርቱም ቀርቶ ሁሉም ወደ ጦር ግንባር ተባለና አብቹም አባቱን በጃርሶ ቀብሮ እናቱን ብቻቸውን ጥሎ ሁለት ወንድሞቹን ተከትሎ በደጃዝማች አበራ ጦር ስር ተሰልፎ ተምቤን ደርሶ በመጀመሪያው ቀን ውጊያ ሁለት ወንድሞቹንና የጦር አለቆቹን አጥቶ ያንዱን ወንድሙን ሬሳ በዋርካው ስር ቀብሮ ሁለተኛውን በመንፈሱ እየፈለገና እየተሰናበተ እነሆ እዚህ ቋጥኝ ላይ ሲቀመጥ ሁለተኛ ቀኑ ነው። አብቹ እንደ ባላገሮች ሹሞች የሚያስብ ሰው አይደለም። የተማረና ያለድሜው የበሰለ የልጅ አዋቂ ቢሆንም ገና ከጅምሩ እግዚአብሔር መከራውንና ሐዘኑን ጭኖበት በልጅ አምሮ ሌት ተቀን እያሰበ መወሰን ተቸግሮ ተቀምጧል። እንዲህ ሁላችንም ስለ አብቹ እየተጨነቅንና ለደጃዝማቹ ጭንቀት መፍትሄ እየፈለግን ዝም እንዳልን ኮሎኔል ኮናቫሎቭ እድልና ጊዜ ስጠው፣ ምንም ወጣት ቢሆን ዞሮ ዞሮ መወሰኑ አይቀርም። ምናልባትም እንዲህ የማቲንቆ ጨዋታ ለቅሶና ዋይታ በሰፈሩ ከልክሎ ብቻውን በቋጥኝ ስር ተቀምጦ በራሱ መንገድ ወንድሞቹን እየተሰናበተና የራሱንም የወደፊት ዕጣ እየወሰነ ይሆናል ብሎ አጽናናን። እኔም የኮሎኔሉን ንግግር እያዳመጥኩ አብቹን የማናገር ስሜቴ እየገፋ መጥቶ ምክንያት ፈልጌ ከደጃዝማች አበራና ከኮሎኔል ጋር ተሰናብቼ የምሄድበትን ጊዜ ስጠብቅ ከሩቅ የእኛን አንበሳ የሆነ ነገር ይዞ ወደ አብቹ ሲያመራ አየሁ። አንበሳ ከያዘው ነገር በዋንጫ ለአብቹ ከቀዳና ከሰጠው በኋላ ወረድ ብሎ ከአብቹ እግር ስር ተቀመጠ። እኔም አንበሳ ሲመለስ ወሬ ለመቃረም ወሰንኩና ሐሳቤን ቀይሬ ከደጃዝማችና ከኮሎኔል ጋር ወደ ሰፈር ተመለስኩ። አንበሳ ወደ ሰፈር ተመልሶ ገና ወደ ድንኳን ከመግባቱ በጥያቄ አጣደፍኩት። አንበሳ በተረጋጋ መንፈስ ብዙ በጣም ብዙ ነገር ስላብቹ ካወራኝ በኋላ በመቀጠል ያብቹ አባት ከመሞታቸው በፊት ላብቹ የመረጡለትን እጮኛ ውበትና ቁንጅና እያሞጋገሰ አወራልኝ። በመጨረሻ እኔ በጉጉት እጠብቀው የነበረውን ወሬ አነሳና እንዳብቹ እምነት ትልቅ ወንድሙ ያልሞተና በጣሊያኖች ምርኮ ወድቆ እንደሚሰቃይ ወንድሙን ነፃ ለማውጣት መወሰኑንና ሌሎችም ብዙ ብዙ ነገሮች አጫወተኝ። እኔም አንበሳዬን አመስግኜ የቋጠርኩትን ወሬ ይዤ ወደ ደጃዝማች አበራ ድንኳን ተፈተለኩ። ይሁን እንጂ እኔ ይዤው የመጣሁትን ወሬ ሳልተነፍስ የደጃዝማቹ አሽከር መጥቶ አፉን በሸማ ሸፍኖ አብቹ ከደጃዝማቹ ፊት ይቀርብ ዘንድ እንደሚጠይቅ ሲነግረን ደጃዝማች አበራ በስሜት ከተቀመጠበት ተነስቶ ግባ በለው አለ። አብቹ ገና ከደጃዝማቹ ድንኳን በራፍ አለፍ እንዳለ ከደጃዝማቹ እግር ስር ወድቆ ለደጃዝማች የሚገባውን የክብር ሰላምታ ለማቅረብ ወረድ ሲል ደጃዝማች አበራ አፈፍ አድርጎ አንስቶ አቀፈው። ሁለቱ ወጣቶች ለረጅም ጊዜ ተቃቅፈው ከቆዩና ደጃዝማች ያብቹን ትከሻ መታ መታ እያደረገ ካረጋጋው በኋላ እሺ አብቹ ታዲያ ምን አሰብክ አለው። አብቹ بزوم سايد جلنك عطر رادرگو وندمون نز عالم اوتات يطور سفرون نگاف لايلكو كتگيت وطاد درو چوگار اندم مهيرنا يجارسون طور عبوتو كنجازماش غلطاننا كنجازماش شيخ حسين عبوركو بهبرت يمرو تزند كنجازماش عبران تماثنو تسنابتو كموتاتو بفيت هلا چننم وده سفرو غابزون وده طور سفرو ورده አብቹ ጦር ሰፈሩ እንደደረሰ የራሱ የሆኑትን የመጨረሻ ንብረቱን 3 በሬዎች አረዳቸው። ይሄን ያዩ ሌሎች የበታች ሹሞችም ቤት የጦር ሜዳ ቤት ያፈራውን ይዘው እየመጡ የተከለከለው የማሲንቆ ጫዋታ ተፈቅዶ ሞቅ ሞቅ ሲል እኛም ግብዣውን አክብረን ተገኘን። እንዲህ እኔ ደጃዝማች አበራ ኮሎኔል ኮናቫሎቭና አብቹ መደዳውን የበቆዳ ላይ ተቀምጠን እየበላንና አረቄና ጠጅ እየጠጣን ስንጫወት ቆይተን አብቹ ከተቀመጠበት ተነስቶ ቆመና ሁሉም ጸጥ ሲል ተጠብቆ አጥር ያለች ምስጋና የበዛባት ንግግር አደረገ። እዚያም ታጭር ጊዜ ጥቂት ወታደሮች ይዞ ከጦር ሰፈር በመውጣት ወንድሙን ፈለጋ እንደሚሄድ በህይወት ካገኘው አገኘው ሞቶም ከሆነ ከወንድሙ ጎን እንደሚቀብረው ተናገረ። ለጊዜው ጃርሶን ጦር ቀኛዝማች ገለታና ቀኛዝማች ሼክ ሁሴን አባወርቁ እንዲመሩት ደጃዝማችን መማጸኑን ሹሞቹ ለደጃዝማች አበራ ያላቸውን ታማኝነት በመንሊክስም እንዲምሉ ለምኖ ተቀመጠ። ጦሩም በሹሞቹ አማካኝነት እየተነሳ ለደጃዝማች አበራ ያለውን ታማኝነት በመንሊክ እየተገዘተ እየፎከረና እየሸለለ ተቀመጠ። ሌላው ካብቹ ጋር ያብቹን ወንድም ነጻ ለማውጣት የሚሄዱት ወታደሮች የምርጫ ትዕይንት ነበር። በመጀመሪያ ታላላቅ ሹማምንት እየተነሱ እየፎከሩና እየሸለሉ ካብቹ ጋር ለመሄድ ቆርጠው መነሳታቸውን ገለጹ። በዚህ መሃል አብቹ ተነስተው ካመሰገነ በኋላ የሚፈልገው ወደ 200 ገደማ ወዶ ገባ ጥሩ ተኳሽና ተዋጊ ጦር ብቻ እንደሆነ ገልጾ እነዚህ 200 ተዋጊዎች ሚስቴን ጨርቄን ሳይሉ ፈጥነው መንቀሳቀስ የሚችሉ ወጣቶች ብቻ መሆን እንዳለባቸው ሲገልጽ በዚህ ንግግሩ በርካታ ሽማግሌ ሹማምንትን አስቆረፈ። የሽማግሌ ሹሞችን ማክረፍ ያዩት ብልሁ ቀኛዝማች ሼክ ሁሴን አባወርቁ ተነስተው ድባድርጉማ ጎበስ መቼም እኔም ለጌታችን ከመሞትና ከመሰዋት በላይ ምንም ጽድቅ እንደሌለ አውቃለሁ። ከዚህ ውጪም አልመኝም። ከዚህ በላይ የክብር ሞት ምን ይገኛል? ይሁን እንጂ እንደ ጉርምስና ጊዜ ከድንጋይ ድንጋይ እየዘለልኩ እንደ ዝንጀሮ ገደል እየዋጠጥኩ ወጥቼና ወርጄ ፈጥኜ መዋጋት አይሆንልኝም። አርጅቻለሁ። እናም ለጌታችን እኔ ባይሆንልኝ የበኩር ልጄን ሰጥቻለሁ ብለው ሲቀመጡ ሌሎች ሹሞችም እየተነሱ ወጣት ልጆቻቸውን ላብቹ ሰጡ። እነዚህ የሹሞች ልጆች ራሳቸው ከጦራቸው ወጣት ደፋርና ጎበሶችን እየመረጡ ደጃዝማች አበራም አንድ ዘመዱን በታማኝነት አብቹን ያገለግል ዘንድ ነግሮ ጥቂት ወታደሮች ጨምሮ ሰጠው። ይነጋጋ ሲል አብቹ ወደ 200 ገደማ የሚሆኑ ወታደሮቹን እየመራ ከጦር ሰፈር ወጣ። አብቹ 200 ገደማ የሚሆኑትን ቀልጣፋ ወጣት ተዋጊዎቹን ይዞ በደጃዝማች አበራ ፊት ቀርቦ ተመረቀና በዚያው ሌሊት የጦር ሰፈሩን ለቆ ከሄደበት ሰዓት ጀምሮ አብቹን አየሁ የሚል ሰው ጠፋ። ምንም እንኳን እኔም እንደ ሰው ሁሉ አብቹን ከዚያን ምሽት ጀምሮ ባላየውም ስለ አብቹ ተጋነው የሚወሩ ጀብዶችን በታላቅ ጉጉት እሰማ ነበር። ይህም ተጋኖ የሚወራው ያብቹ ጀብድ በራስ ካሳይ ጦር ሰፈር በሰፊው ተሰራጭቶ በርካታ ወጣት ተዋጊዎች ዋናውን ጦራቸውን ትተው ወርደው በዋናው የጦር ሜዳ ያርበኝነት ትግል ከጀመረው ያብቹ ጦር ጋር መቀላቀል መግባት ጀመሩ። ምንም እንኳን ተማርኳል የመድፍ ጥይት በጣጥሶታል እናም ሌላም ወሬ ሲወራበት የነበረው የጃርሶ ፊታውራሪ ከደጃዝማች ወንደሰን ጦር ጋር ወደ መልፋ ወርዶ ሲዋጋ ቆስሎ ሲያገግም ሰንብቶ ከሳምንት በኋላ ወደ ዋናው የጦር ሰፈር ተመልሶ ጦሩን መምራት ጀመረ። ይሁንና አብቹን መልሶ ከጦሩ ጋር እንዲቀላቀል ማድረግን አልተቻለም ነበር። ወንድምየው ብዙ መልእክተኞች ቢልክም ግማሹ በዚያው ቀረ። የሚመለሱትም ያብቹን ጦር ሊፈልጉ ከሳምንት በላይ ሲንከራተቱ ሰንብተው ባዶ እጃቸውን ይመለሳሉ። በየቀኑ ዋናውን ጦራቸውን እየከዱ ወደ አብቹ የሚኮበልሉት ወጣት ተዋጊዎች ቁጥር ከቀን ወደ ቀን መጨመሩና ይሄም ወሬ ከራሶች ድንኳን በመድረሱ እኔ ኮሎኔልና ደጃዝማች አበራ ተጠርተን ከራሶች ፊት ቀረብ ልጁንም ወደ እናት ጦሩ ይመለስ ዘንድ እንድናባብል ትእዛዝ ተሰጠን። አብቹ መጀመሪያ ላይ ከሰፈር እንደወጣ አነስተኛ የጣሊያን የተበተኑ ጦሮች እየፈለገ በደረቅ ሌሊት አደጋ እየጣለ ስንቅና ትጥቅ እየዘረፈ ጦሩን ዘመናዊ መሳሪያ እያስታጠቀ ማደራጀት ጀመረ። ከዚያ ጦሩን ይዞ የጠላት ጦር ባልጠበቀው ቦታና ሰዓት ድንገት እየደረሰ ያልተጠበቀና ያልታሰበ አደጋ እየጣለ አልፎ አልፎም ሌሊት የጣሊያኖቹን የጦር ሰፈር ሰብሮ እየገባ አደጋ እየጣለ ንብረት እየዘረፈ ከጦሩ የተረፈውንና ጦሩ የማይፈልጋቸውን ነገሮች ወደ ዋናው ጦር መላክና ማከፋፈል ጀመረ። ዲሳይታስብ የሚጥለው አደጋ ጣሊያኖቹን ክፉኛ ከመጉዳቱም በላይ የፋሽስቱን ጦር የበላይ አዛዦች ክፉኛ ስላስቆጣ የጣሊያን ወታደራዊ መኮንኖች ለትግራይ ሽፍቶች ከፍተኛ ገንዘብና ዘመናዊ መሳሪያ በመለገስ ሽፍቶቹ ያብቹን ጦር አሳደው እንዲመቱ አደረጉ። የትግራይ ሽፍቶች አብቹን በመፈለግ ላይ እንዳሉ በጥር ወር መጨረሻ ቀጥር ላይ ማርሻል ባዶሊዮ በቅርቡ ከሮማ ከተላከለት ትኩስ ጦር ላይ ሁለት ሻለቃ ጦር ቀንሶ ዘመናዊ የሚባሉ መሳሪያዎች አስተጣቆ ወደ ተምቤን የላከው ጦር መንገድ ላይ ሲያዘግም አብቹ ያያል። ከዚያም ኢጣሊያኑን ሁለት ሻለቃ ጦር እንቅስቃሴ ከሩቅ ሆኖ ለረጅም ሰዓት ሲከታተል ቆይቶ ወታደሮቹን ይሰበስብና ጣሊያኖቹ ምሽቱን ያሳልፉበታል ብሎ የገመተው ቦታ ቀድሞ በመሄድ ዘመኑን ከጣሊያኖች ከዘረፋቸው በርካታ ቤንዚን የሞሉ ትላልቅ ቆርቆሮዎች አንድ 10ን ያህል በየቁጥቋጦው ውስጥ ያፈሱ ዘንድ ያዝና ከዚያም በጣም ራቅ ብሎ ይመሽጋል። አጋጣሚ ነገር ሊሆን ይችል ይሆናል ጣሊያኖቹ አብቹ ለሊቱን ያሳልፉበታል ብሎ በገመተው ቦታ ላይ ድንኳናቸውን ተክለው ይሰፍራሉ። ያብቹ ጦር እኩለ ሌሊት ላይ ያንን ቤንዚን የጠገበ ቁጥቋጦ እሳት ይለቅበትና በድንገት የእሳት ወላፈን የቀሰቀሳቸው አዲሶቹ የጣሊያን ወታደሮች መላው ጠፍቷቸው ሲደናበሩ ያብቹ ወታደሮች በእሳቱ ወጋጋን እየተረዱ አዲሶቹን የጣሊያን ወታደሮች ግንባር ግንባራቸውን እያሉ ያስተኛቸው ጀመር። እንዲህ ከየት አቅጣጫ እንኳን እንደሚተኮስባቸው ያላወቁት ጣሊያኖች መላቀቱ በጠፋ ሁኔታ ሲርመሰመሱ አልመው ተኳሾቹ ያብቹ ተዋጊዎች አንድ ባንድ ለቀሟቸው። አደጋ የደረሰበት ይሄ ሁለት ሻለቃ ጦር ስለ ሁኔታው በሬዲዮ ለአለቆቹ ቢያሳውቅም የጣሊያኖቹ አጋሽ ጦር ከስፍራው ከመድረሱ በፊት እና አብቹ ከዚያ ሁለት ሻለቃ ጦር ለወሬ ነጋሪ ሳያስቀሩ ሊነጋጋ ሲል የቻሉትን ያህል ንብረት ዘርፈው የተረፈውን ለትግራይ ሽፍቶች ትተው እንዳመጣጣቸው ማንም ሳያቸው ተሰወሩ። ማርሻል ባዶሊዮን ያስለቀሰ ለሰሚው ማመን የሚያስቸግር ጀብዱ የናብቹ ጦር እንደሰራው ጥርጥር የለውም። ለዚህም ጠዋት ከድንኳኔ ሲወጣ ከደጃፍ ያገኘኋቸው በርካታ የሲጋራ ፓኮችና ሁለት ሳጥን ሙሉ የጣሊያን ቪኖ ምስክሮች ናቸው። ሁሌም እናብቹ በለስ ሲቀናቸው የሚዘርፉትን የጠላት ንብረት የጦርና የምግብ ቁሳቁስ ሁሉ ለሊት አምጥተው ለዋናው ጦራቸው ያከፋፍሉ ነበር። ታዲያ እናብቹ በዚህ መልኩ ትግላቸውን አፋፍመው ሳለ አንድ ሌሊት ከትግራይ ሽፍቶች ጋር ችግር ገጠማቸው። ያብቹ ጦር እንደወትሮው ለሊት ቢያንስ ሁለቴና ሶስቴ ሰፈሩን እየቀያየረ ሲንቀሳቀስ የትግራይ ሽፍቶች አንድ አስቸጋሪ መንገድ ላይ አግኝተውት አናሳልፍ በማለት በከፈቱት ተኩስ ሽፍቶቹ ያብቹን ሁለት ተዋጊዎች ይገላሉ። አብቹ ችግሩ እንደተፈጠረ ከሽፍቶቹ ጋር ተደራድሮ ለማለፍ ሞክሮ ነበር። አብቹ ትግስቱ አልቆ መጀመሪያ ሽማግሌዎች፣ ሴቶችና ሕፃናት መንደሩን ለቀው እንዲወጡ ለሽፍቶቹ ያቀረበው ጥያቄ አዎንታዊ መልስ አግኝቶ አዛውንቶች፣ ሴቶችና ሕፃናት መንደሩን ልክ ለቀው እንደወጡ ያችን የሳር ጎጆ የሞላባትን መንደር በሳት አጋያት። ከዚያ ከየመሸገበት እየወጣ ሽሽት የጀመረውን ሽፍታ እያሳደደ ቀጠቀጠው። ምንም እንኳን እነዚህ መንደራቸውን ለቀው እንዲወጡና ነፍሳቸውን እንዲያድኑ የተፈቀደላቸው አዛውንት ሴቶችና ልጆች ንጋት ላይ ጦር ሰፈራችን ድርሰው ስለሆነታው ለሽሞች አስረድተው ደጃዝማች አበራ በፊታውራሪ ሙሉ የሚመራ ጦር ወደ መንደሯ ቢልክም የፊታውራሪ ሙሉ ጦር በቦታው ያገኘው ነገር ቢኖር የመንደሯን አመድና እዚም እዚያም ይወደቁ የትግራይ ሽፍቶችን ሬሳ ብቻ ነበር። ከዚያ ቀን ጀምሮ እስካሁን በታላቅ ኩራት ሽንጣቸውን ገትረው ከራስ ካሳ ጋር ይከራከሩለት የነበሩትን ራስ ስዩም መንገሻን አጣ። መንደር ማቃጠል ከጀመረ ከጣሊያኖችና ከትግራይ ሽፍቶች በምን ይሻላል እያሉ ክፉኛ አማረሩ። በእኛም መንደር ስላብቹ ሁላችንም የተለየ አስተሳሰብ መያዝ ጀመርን። አንደኛው የዓለም ጦርነት ጊዜ ጀምሮ በተለያዩ የጦር ሜዳዎች ያለው ኮሎኔል ኮናቫሎቭ 100% ያብቹ ደጋፊ ሲሆን ደጃዝማች አበራም ውስጡን በሆዱ አብቹን ቢደግፍም እንደ ጦር አዛዥነቱ አብቹን በአደባባይ ሳይደግፍም ሌላም አስተያየቶች ሳይሰጥ ዝም አለ። እኔም የራስ ካሳ የጦር አማካሪ እንደመሆኔ መጠን ምንም እንኳ ያብቹ ጀግንነት ፍጹም ቢያኮራኝም መንደር ማቃጠል ብቻ ሳይሆን እንዲህ በታላቅ ወኔና ድፍረት የጣሊያኖቹን የጦር ሰፈር ሰብሮ እየገባ የሚጥለው ትልቅ አደጋ ጣሊያኖቹን እጅግ በጣም አስቆጥቶ ሌሊት በተደፈሩ ቁጥር ቀን በእነዚያ የሰማይ ላይ አሞራዎች የሚያዘንቡት የሞት እሳት በየቀኑ ፍጹም አረመኔያዊነት የተሞላበት እየሆነ እንዲመጣ ትልቁ መንስኤ አብቹ እንደሆነ ስረዳ መላው ጠፍቶኝ እኔም ዝም ማለትን መረጥኩ። ኮሎኔል ኮናቫሎቭ አብቹ በፈለገው የጦር ሜዳ በመረጠው ሰዓትና ቦታ የጠላትን ጦር መጨፍጨፍ የተቀደሰ በእግዚአብሔር የተሰጠው ቅዱስ መብቱ ነው ብሎ ያምናል።
ምዕራፍ 26 የጣሊያኖች ጭካኔ። ድቅድቅ ያለ ጨረቃ የሌለው ጨለማ በተንቤን ተራሮች ላይ ተኝቷል። ጥቂት ወታደሮች ሰብሰብ ብለው በሳጥኖች ላይ ተቀምጠው እሳት እያነደዱ ይጫወታሉ፣ ያወጋሉ። ከነዚህ ወታደሮች አለፍ ብሎ እኛም በሳጥኖች ላይ ተቀምጠን እሳት እየሞቅን ብቸኛዋን የራስ ካሳን ሬዲዮ ከፍተን አንድ የአውሮፓ አገር የሬዲዮ ጣቢያ ስናዳምጥ ሬዲዮ ቴሌግራፊስቱ ቁልፉን ጠምዘዝ ሲያደርገው አንድ የጣሊያን ሬዲዮ ጣቢያ ውስጥ ገባን። ወዲያው የአንድ ሴት ድምጽ ይሰማን ጀመር። የምታወራውም በጣሊያንኛ ነበር። እጅግ በጣም ታማኝ በሆኑ የመረጃ ምንጮች መሰረት ጠንካራ የሚባለው የራስ ካሳ ጦር በተንቤን ተራሮች ላይ ሰፍሮ በጦራችን ላይ ጥቃት ለመሰንዘር በዝግጅት ላይ መሆኑን ሳረጋግጥ የካሳን ጦር በጎን ዞሮ የጠላት ጦር ሳያስበው ጥቃት ለመሰንዘር ወስኜ ጥር 12 13 እና 14 1936 ዓ.ም ተመረጥ በተደረጉ ከፍተኛ ውጊያዎች ጥር 13 ቀን ማምሻው ላይ በእኛ ጦር ፍጹም ድል አድራጊነት ጦርነቱ ተፈጽሟል። የሮማ ሬዲዮ ጣቢያ ለመላው ዓለም ታላቅ አይን ያወጣው ሸቱን ያሳውቅ ጀመር። በተንቤን የጦር ሜዳ የጣሊያን ሰራዊት ድል አድራጊነት ታላቅ ውሸት። በመጠኑ ጣሊያንኛ የሚሰማው ሬዲዮ ቴሌግራፊስታችን ከንፈሮቹን በንዴት እየተንቀጠቀጡ የንዴት ሳቅ እየሳቀ ባጋንዳ ብሎ ፑጢዮን ጨበጠ። ጣሊያኖች ፕሮፓጋንዳቸውን በሰፊው ተያይዘውታል። በተቻላቸው አቅም በተንቤን የደረሰባቸውን ታላቅ ሽንፈት ለመደበቅና ለመሸፋፈን እየሞከሩ ናቸው። ጣሊያኖች እንዲህ ለመላው ዓለም ሕዝብ የውሸት ዜና ሲያስተላልፉ በሺዎች የሚቆጠሩ ታልመው የተተኮሱ የኢትዮጵያ ወታደሮች ጥይቶች ግንባራቸውን የፈለጣቸው የጀግናው የገበሬ ወታደሮቻችን ጎራዴዎች አንገታቸው ላይ ያፋጨባቸው በገበሬዎች ክንድ በተወረወሩ ጦሮች ደረታቸው የተበሳ በሺዎች የሚቆጠሩ የፋሽስቱ ጥቁር ሸሚዝ ለባዥ ወታደሮች ለገዢዎቻቸው የተሰለፉ የኤርትራ ተወላጆች ሬሳ ከደብረ አምባ እስከ ወራዩና አልፎም እስከ መልፋ ድረስ በየጥሻውና በየሜዳው ወድቀው የሌሊት የተራቡ ጅቦች የቀን አሞራዎች መጫወቻ ሆነዋል።
የፋሽስቱ ጥቁር ሸሚዝ ለባሽ ወታደሮች 28ኛው ኦቶበሬ ብርጌድ እንዳይሆን ሆኖ ደቆ 23ኛው ጄሰራዊቱ አባላት ምንጊዜም ወደ አገራቸው አይመለሱም። ሬሳቸውም ቀራሪ የለውም። በዚህ ጦርነት በኢትዮጵያ ወታደሮች ከተገደሉት በጣም ብዙ የጦር መኮንኖች በተጨማሪ 3 ጄነራሎችና አንዲት ጠና ያለች ሴት ወታደራዊ ልብስ እንደለበሰች ተገድላ ማየታቸው የኢትዮጵያ ወታደሮች ያይን መስክርነታቸውን ሰጥተዋል። ከተንቤን ድል በኋላ የራስካሳ የጦር ሰፈር ከምንጊዜውም በላይ ደመቅመቅ ማለት ጀምሯል። ከጣሊያኖች የተወረሱት በርካታ ድንኳኖች ሲተከሉበት ከወትሮው ደመቅ ብሎ መታየትም ጀምሯል። ለሰፈራችን ድምቀት የታሰበ ይመስል የጦር ሰፈራችን ከወትሮው ነዋሪዎች ለየት ያሉ 3 ነዋሪዎች ጨምሯል። 3 በተንቤኑ የጦር ሜዳ የተማረኩ የጣሊያን ወታደሮች፣ 3 የጦር ሜዳ ምርኮኞች፣ 2 ተራ ወታደሮችና 1 ምክትል መቶ አለቃ። ኢትዮጵያውያን እነዚህን ምርኮኞቻቸውን ልክ እንደ ታላቅ የንጉስ እንግዳ ይንከባከቧቸዋል። በተለይ ለነዚህ ምርኮኞች ደህንነት በራስ ካሳ ትልቅ ኃላፊነት የተሰጠው ደጃዝማች አበራ በእውነቱ እንደ ምርኮኛ ሳይሆን ልክ እንደ ታላቅ የማሳ ፍንት ልጆች ታላቅ እንክብካቤ ያደርግላቸው ነበር። ደጃዝማች አበራ አነስ ያለች ድንኳን ለግሷቸው ምንም እንኳን ለተቀን በድንኳኖቹ በራፍ ዘንብ ቆምባቸው በጦር ሰፈራችን በጠባቂዎቻቸው ታጅበው እንደልባቸው ይዘዋወሩ ነበር። እነዚህ አዲስ የጦር ሰፈራችን ነዋሪዎች ከሁሉም በላይ እስካሁን ባይናቸው ጣሊያኖቹን ላላዩት ሴቶችና ህፃናት እንደታላቅ ተአምር ነበሩ። ወይ ጉድ ጣሊያኖች እያሉ ሴቶቹ በህይወት ቆሞ የሚሄድ የጣሊያን ወታደር ባይናቸው በማየታቸው አጥናቆታቸውን ሲገልጹ፣ ህፃናት ልክ ምርኮኞቹ በጠባቂዎቻቸው ታጅበው ከድንኳናቸው ሲወጡ ግር ብለው እየተከተሉ ጣሊያኖች ጣሊያኖች እያሉ እየተጫጫሁ በመከተል አንዳንድ ደፈር የሚሉ ህፃናት ጠጋ ብለው ነካነካ ሲያደርጓቸው ይታይ ነበር። ደጃዝማች አበራ ለምርኮኛው ምክትል መቶ አለቃ የራስ ካሳን ልብስ ሰፊ ከብቸኛዋ የሲንጀር የልብስ ስፌት መኪናው ጋር አስጠርቶ በተቀዳደደው ወታደራዊ ልብሱ ምትክ በልኩ በተመሳሳይ ሁኔታ አዲስ ወታደራዊ ልብስ ሲያሰፋለት የራስ ካሳ ልብስ ሰፊ ካሮጌ ወታደራዊ ልብስ ላይ ማዕረጉን ገንጥሎ በአዲሱ ወታደራዊ ልብሱ ላይ ለጠፈለት። ይኸው የዋሁና ሩህሩህ ደጃዝማች ለነዚህ ምርኮኞች ሲጋራ ለመና አሽከሮቹን ወደኛ ይልክ ነበር። እነዚህ ሲጋራ ለማኛ አሽከሮች የሆኑ ሲጋራዎችን እስክንሰጣቸው ድረስ ደረጃን ሰዓት ሳይታክቱ አይናቸውን ሲያቆለጨልጩብን እኛም ብዙ ባይኖረንም ካለችን እናካፍላቸው ነበር። ሲጋራ በጠፋ ሰሞን እንኳን የህወጣ ደጃዝማች አሽከሮቹን ከጦር ሰፈራችን ብዙ ርቆ ወደ መሸገው የልጁ ጦር ድረስ ሳይቀር እየላከ ያገራቸውን ሲጋራ ያስጫፋቸው ነበር። ለዚህ ውለታው ግን ደጃዝማች አበራ ከጦርነቱ በኋላ የራሴን ህይወት ለማትረፍ ስል ሰራዊቱን አላስፈጅም ብሎ እጁን ሰጥቶ በእጃቸው በወደቀ ጊዜ ያላንዳች ፍርድ በጥይት ደብድበው ገደሉት። ከተንቤኑ ድል በኋላ የኢትዮጵያ ሰራዊት ያለ ችግር ወደፊት ገፍቶ መቀሌን ሳይቀር ማስደቀቅ ይችል ነበር። ይሁን እንጂ ሰራዊታችን ያገኘውን ድል ሳይጠቀምበት ቀርቶ በዋለበት የጦር ሜዳ የማረከውን ብረት እየተሸከመ ወደ ዋናው የጦር ሰፈር አብያዲ ተመለሰ። በዚህ መልኩ ጣሊያኖች ከባድ መስዋዕትነት ከፍለው ያጡትን የጦር ሰፈራቸውን ምንም እንኳን የልጁ ጦር ድንገት እንደደረሰ አደጋ እየጣለ በመሰወር ከፍተኛ ጉዳት ቢያደርስባቸው ከዋናው የራስ ካሳ ጦር ጋር ግን አንዲት ጥይት እንኳን ሳይታኮሱ መልሰው መያዝ ጀመሩ። ራሶች በድል አድራጊነት የያዟቸውን ከጦር ሜዳ ስልጣን ጻር ወሳኝ ከተሞች፣ መንደሮችና ቀበሌዎች ሁሉ የንጉሰ ነገስቱን መከላከል ብቻ ፖለቲካ ወይም የጦር ሜዳ ስልት ላለመዳፈርና ለማክበር ሲሉ የራሶች የበታች ሹማምንትና መኳንንቶች ደግሞ ምንም እንኳን የጦር ሜዳ ልምድ ቢጎላቸውም እነሱም ራሶቹን ተከትለው ከፍተኛ መስዋዕት ከፍሎ ድል የተጎናጸፈውን ጦራቸውን ከድል ሜዳ እያነሱ ወደ ዋናው የጦር ሰፈር ሲመልሱት ጣሊያኖች የልጁን ጦር ድንገተኛ አደጋዎች ከመከላከል ውጭ ያለምንም ችግር በጦር ሜዳ ያጧቸውን ከተሞች መልሰው አንዲት ጥይት ሳይተኩሱ ያዙ። እነዚህን የጦር ሰፈሮች እንደገና ያለምንም ጦርነት የያዘው የጣሊያኑ አዲስ ጦር ምሽጉን እንደገና ገንብቶ በጥር ወር መጨረሻ ላይ ሁለት የጣሊያን ብርጌድና ሁለት የኤርትራውያን ተወላጆች ብርጌድ 29 ሻለቃ ጦር ይዞ በ76 መድፎች እየታገዘ በርካታ መትረየሶችን ጠምዶ እንደገና ከፊታችን ቆመ። ይህን የጣሊያኖች መመለስ ያዩ ተራ የባላገር ወታደሮች መገረማቸውንና መደነቃቸውን ሳይሸሽጉ ወይ ጉድ እንዲያው እንደዚያ እንዳልጨፈጨፍናቸው ሁሉ እነዚህ ጣሊያኖች አሁንም እዚያ አሉ በማለት ትናንት ከትናንት ወዲያ ድል በመቱበት የጦር አውድማ የጣሊያን ወታደሮችን በማየታቸው እንደ ተአምር እየታያቸው ተደንቀው ተናግረዋል። ቀንቀንን እየተካ ጊዜው ይሄዳል። ኢትዮጵያውያን ሴቶች ከማለዳ እስከ ምሽት ድረስ በባህላዊው መንገድ ጤፍ ያለው ጤፉን፣ ማሽላ ያለው ማሽላውን፣ ዘንጋዳም ያለው ዘንጋዳውን፣ ብቻ ቤት ያፈራውን እህል በወፍጮ ወይም በእጃቸው እየፈጩ እንጀራ ይጋግራሉ፣ ወጥ ይሰራሉ። ሴቶች ልጆቻቸውን እያጫወቱ ቀኑን በዚህ መልክ ሲገፉት፣ ወንዶቹ ያለምንም ሥራ የመከላከያ ምሽጋቸውን እንኳ ለመገንባት ሳይሞክሩ እንዲሁ በየቡድኑ እየሆኑ በየጥራው ስር ተቀምጠው ልክ ጦርነት እንደሌለ ሁሉ ይጫወታሉ፣ ያወራሉ፣ ያወጋሉ። የኢትዮጵያ ሰራዊት ያገኘውን ድል በዚህ መልኩ እያጣጣመ ዝም ብሎ ሲቀመጥ ጣሊያኖች እንደገና ምሽጎቻቸውን አድሰው ጦራቸውን አጠናክረው ቦታ ቦታ ካስያዙ በኋላ ሰሞኑን ሰላም ሰጥተውን የሰነበቱት ነፍሰ ገዳይ አውሮፕላኖች ከምን ጊዜውም በላይ ያላንዳች ርህራሄ ከጠዋት እስከ ማታ እየተመላለሱ አቢያዲን በቦምብ መደብደቡን ቀጠሉበት። የጣሊያን አውሮፕላኖች የቦምብ ሸክማቸውን አራግፈው የጥፋት ተልእኳቸውን ጨርሰው ጀንበር ከመጥለቋ በፊት ወደ መቀሌ ሲመለሱ በሰፈራችን ሰላም ይወርድና በሕይወት ያሉ የጣሊያን ቦምቦች ያልሳሟቸው ወታደሮች ከየምሽጋቸው ከየዋሻቸውና ጉድጓዳቸው እየወጡ የሌሊቱን ሕይወት ይጀምራሉ። አሁን ኢትዮጵያ ወታደሮች እንደ ድሮ ሲጨላለም ድንኳኖቻቸውን ተክለው ከመንጋቱ በፊት መነቃቀሉ አጉል ድካም መስሎ ስለታያቸው ድንኳኖቻቸውን ሳይተክሉ በባዶ ሜዳ ላይ መተኛት ጀምረዋል። ሰሞኑን ጣሊያኖች በቦምብ ምትክ ሰማዩን በበራሪ ወረቀቶች መሙላት ጀምረዋል። በእነዚህ በአማርኛ ፊደል በአማርኛና በትግርኛ ቋንቋ ተጽፈው በሚበተኑ ወረቀቶች ማርሻል ባዶሊዮ በደቡብ የጦር ግንባር የጣሊያን ጦርን ድል አድራጊነት በሰፊው ያትታል። ጥር 26 ቀን 1928 ዓ.ም ተመረተ ረፋዱ ላይ ሶስት አውሮፕላኖች አቢያዲን ሲዞሩ ቆይተው አለቀልን እያልን ስንሰጋ አውሮፕላኖቹ ሰማዩን በነጭ ወረቀት ሞልተውት ወደ መቀሌ ተመለሱ። በእነዚህ በሰፊው በሚበተኑ የፋሽስቶች የፕሮፓጋንዳ ወረቀቶች ማርሻል ባዶሊዮ የኢትዮጵያ ወታደሮች ያለምንም ማንገራገር እጃቸውን እንዲሰጡና ወደ መንደሮቻቸው እንዲመለሱ እየጠየቀ በመቀጠል በደቡቡ የጦር ግንባር ማርሻል ግራዚያኒ የራስ ደስታን ጦር ድባቅ መምታቱን፣ በዚህ ደም በተራጨበት ጦርነት ከ7000 በላይ የራስ ደስታ ወታደሮች መሞታቸውንና ከ10000 በላይ የሚሆኑት ደግሞ ክፉኛ መቆሰላቸውን እንዲሁም ድል አድራጊው የማርሻል ግራዚያኒ ጦር ወደ አዲስ አበባ በመገስገስ ላይ መሆኑን ያትታል። ይሁን እንጂ ይሄ ማርሻል ባዶሊዮ ፕሮፓጋንዳ በራስ ካሳና በራስ ስዩም ጦር ላይ ምንም ተጽዕኖ አልነበረውም። እንዲያውም የራስ ካሳ ሰራዊት በደቡብ የራስ ደስታን ጦር መሸነፍ ሲሰማ ተሸነፉ በተባሉት የጦር ሜዳ ወንድሞቹ የራስ ደስታ ሰራዊት ላይ እየሳቀ በራሱ ይበልጡን እንዲኮራና እንዲተማመን አደረገው። ማርሻል ባዶሊዮ ወረቀት በትኖ የካሳን ጦር ማፈራረሱ እንዳልሆነለት ሲያይ ከመንግስቱም በላይ የአውሮፕላን ድብደባውንና አርመንያዊ ተግባሩን አጠናክሮ ልክ ጠዋት ፀሐይ እንደወጣች አስጀምሮ ጀምበርስ ክተል ድረስ ስላሰማራቸው የኢትዮጵያ ሰራዊት ከመሸገበት ዋሻ አንገቱን እንኳን ብቅ አርጎ ማየት አይችልም ነበር። ጣሊያኖች ከትግራይ ሽፍቶችና በጉርሻ ካደሩ ያከባቢው ሰዎች ባገኙት ወሬ ጣሊያኖች የቦምብ ዝናባቸውን በየቀኑ ሲያዘንቡ የራሶቹ ጦር በየገደሉ ስር ተደብቆ እንደሚውልና የጣሊያኖቹ ቦምቦች ምናልባት ርቦት ሳር ሲግጥ ይወጣ ህያ ቢገደል እንጂ እንዳሰቡት ጦሩን እንዳልበታተኑት ሲረዱ እጅግ በጣም በሽቀው ስልታቸውን ቀየሩና ትላልቅ ቦምቦችን በገደሎች አናት ላይ ማውረድ ጀመሩ። ከአንድ ገደል ስር ባለ ዋሻ እኛ ሶስታችንና 20 የሚሆኑ የደጃዝማች አበራ የጦር አለቆች በደጃዝማች አበራ ዋሻ ከደጃዝማች አበራ ጋር ተጨናንቀን ተቀምጠናል። ጣሊያኖች በአዲሱ የድብደባ ስልታቸው መሰረት ከኛ ማዶ ላይ ያለውን ገደል የማይበገረውን የዋሻዎቹን ጣሪያ ያንን የሰማይ ስባር የሚያክል አለት ድንጋይ በቦምብ እየዞሩ ደጋግመው ይወግሩት ጀመር። እነዚህ 6 ባለ 3 ሞተር አውሮፕላኖች ያንን ገደል እየዞሩ ሲደበድቡት ቆይተው በድብደባው የተነሳው አቧራ በሰማይ ላይ ተበትኖ ገና ሳይጠራ ሌሎች 6 አውሮፕላኖች መጥተው ይደበድቡታል። እንዲህ አይነት ሁኔታ ጧት ፀሐይ ስትወጣ የጀመሩ ቀኑን ሙሉ ሲደበድቡት ውለው ጀምበር ስትጠልቅ ትንሽ ሲቀራት ያ አድለቢስ ገደል ዱላው ቢበዛበት አልችል ብሎ እየተገነደሰ ይወርድ ጀመር። ይህ አድለቢስ ምስኪን ገደል እንዲህ ወገቡ ላይ እየተቀጨ ሲወርድ ከስሩ የመሸጉትን እንዳምላክ ያመኑትን እነዚያን ምስኪን ነዋሪዎች ከነነፍሳቸው በውስጡ ይቀብራቸው ጀመር። እንዲህ አመነውት በከደላው ስር የገቡትን ምስኪን ባላገር ወታደሮች ከነ ህይወታቸው በር ዘግቶ ማምለጫ አሳጥቶ ሲቀብራቸው በብዙ ጦር ሜዳዎች የዋለውን ኮሎኔል ኮናቫሎቭን እንኳን ዘግነኖት የወንድ ልጅ ልቡን ቢወጋው ለነዚያ ምስኪን ባላገር እድለቢሶች እንባውን አወረደው። ኮሎኔል ኮናቫሎቭ በዚህ ፍጹም አረመኔነት በተሞላበት ዘግናኝ ተግባራቸው ጣሊያኖችን እንዲህ አቅመቢስ ሆኖ በተወሸቀበት ዋሻ ውስጥ ሆኖ እየረገመ ለነዚያ ምስኪን ባላገሮች ስቅስቅ ብሎ አለቀሰ። ኢትዮጵያውያን በጣሊያን አውሮፕላኖች ላይ ባሮጌ ጠመንጃቸው መተኮስ ዋጋ እንደሌለው ካወቁ ስለቆዩ እንዲህ ጣሊያኖች በማናለብኝነት ሰማዩን የግል ግዛታቸው አድርገው እንዳሻቸው ዝቅ ብለው እየበረሩ ሸክማቸውን ሲያወርዱበት ነፍሱን ለፈጣሪው ሰጥቶ ዝም አላቸው። እንዲህ በደጃዝማች አበራ ዋሻ አቅመቢሶች ሆነን ስንቀመጥ ቀኑ እንዳመት እየረዘመብን ጀምበር የምትጠልቅበትን ሰዓት በታዳግ ጉጉት እየጠበቅ ነግቶስ ነገ ዳግም ፀሐይን ማየት እንችል ይሆን እያልን ስንጨነቅ ጀምበር ተለቀች። አዎ ዛሬም እድለኞች ነን። ሁላችንም ፈረንጆች ሰላም ነን። ኢትዮጵያውያን ካልሞቱ ወይም ካልቆሰሉ ከየተደበቁበት ዋሻ ገደል ወይም ጉድጓድ መውጣት ይጀምራሉ። አንዳንዶቹ አሁንም ምስጋናቸውን ለፈጣሪያቸው ለማድረስ ሲጸልዩ ይሰማሉ። ልክ ጀምበር እንደተለቀች ራቅ ካለ የተራራ ጫፍ ላይ ያቄስ ለእግዚአብሔር መስጋናውን እያቀረበ ሲጮህ ወዲያው በሺዎች የሚቆጠሩ ድምጾች ተቀብለው አሜን ሲሉ ገደሎቹ ይቀበሉትና በማሚቴዎቻቸው ሲያስተጋቡት ያ ድምጽ በጣም ርቆ ይሰማ ነበር። ጣሊያኖች እስከ ጥር 12 ቀን ድረስ ምንም እንኳ አለም ይባለውን የዘመኑን መሳሪያ ታጥቀው በመድር በታንክና በመድፍ እየታገዙ በሰማይ ላይ ያለምንም ተቀናቃኝ የቦምብ ዝናባቸውን እያወረዱ ኢትዮጵያ ሰራዊት ሊመክተው በማይችለው ሁኔታ በጦርነቱ ቢገፉም እስካሁን ያለው ጦርነት ወደፊት ከመጣው ጋር ሲተያይ ሰብአዊነት የተላበሰ ነው ማለት ይቻላል። ከጥር 14 1928 ዓ.ም በተንቤን ከደረሰባቸው ታላቅ ሽንፈት በኋላ ግን በዚህ መልኩ በጦርነት ከገፉ ዳግማዊ አድዋ እንደሚመጣ የተገነዘበው ማርሻል ባዶሊዮ የጦርነቱን ስልት ቀይሮ ወይም በሌላ አነጋገር ያየር ላይ ጥቃቱን ከመጀመሩ ጊዜ በላይ አጠናክሮ ያለምንም እረፍት ፀሐይ እንደወጣ ጀምሮ ጀንበር እስከጠለቀችበት ሰዓት ድረስ የኢትዮጵያ ሰራዊት መሽጎበታል የተባለውን ቦታ ሁሉ እንዲደበድቡ አደረገ። ያልበቃ ያለው ማርሻል ባዶሊዮ ተራና ሰላማዊ መንደሮች ላይ ሁሉ ሳይቀር በመርዝ ጭስ የተሞሉ በርካታ የመስታወት ቱቦችን ያለ ርህራሄ መጣሉን ቀጠለ። ጥር 14 ቀን ጣሊያኖች ተሸነፈው ከለቀቁት የጦር ሰፈራቸው ወረዩ የኢትዮጵያ ወታደሮች እንደ ምርኮ ዘርፈው ካመጧቸው ንብረቶች አንዱ አንድ ቀጠን ያለች ቡናማ ቀለም ያላት ፈሳሽ ነገር የተሞላባት የመስታወት ቱቦ ነበረች። በዚህች የመስታወት ቱቦ ላይ የተለጠፈ ወረቀት ተጠንቀቁ፣ ይሄ በመርዝ ጭስ የተቃጠለ ሰውነት ማከሚያ ነው ይላል። አዎ ይህ ጣሊያኖች ኢትዮጵያን ሲወሩ ጀምሮ የኢትዮጵያን ሰራዊት በመርዝ ጭስ አፍነው ድራሹን ለማጥፋት መወሰናቸውን ያሳያል። አለያማ ደካማው የባላገሩ ሰራዊት እንኳ የመርዝ ጭስ ሊጠቀም ቀርቶ ከዚህ መርዘኛ ጭስ መከላከያ ጭምብል ከረጢት እንኳ የሌለው ከመሆኑም በላይ መርዙ እንኳን ቢኖረው እንዴት አድርጎ እንደሚጠቀም እንኳ የማያውቅ መሆኑን የሚያውቁ ያውቁታል። ጥር ወር መጨረሻ ላይ ጣሊያኖች በደጃዝማች አበራ የጦር ሰፈር ላይ አንድ ትልቅ የመርዝ ጭስ የተሞላ የመስታወት ሙቀጫ የመሰለ ነገር ጣሉ። ይህ የመስታወት ሙቀጫ በደጃዝማች አበራ ሰፈር ከመሬት ወድቆ ሲከሰከስ ወደ ቢጫነት የሚወስደው በጣም የሚገማ ጉም ሲነሳ በጊዜ ያየው ኮሎኔል ኮናቫሎቭ እጅግ በሚገርም ፍጥነትና ሁኔታ ከተቀመጠበት ቦታ ተነስቶ እንዳበደ ሰው ወዲህና ወዲያ እየሮጠ በጣም ከፍ ባለ ድምጽ ተጠንቀቁ፣ ቶሎ ቶሎ በሉ፣ የመርዝ ጭስ ቶሎ 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 ወደ ላይ ወደ ገደሉ ውጡ ብቻ ረዘም ላሉ ደቂቃዎች ያለማቋረጥ በሰባራ አማርኛ፣ ትግርኛ፣ ኦሮምኛ አስታወቀ። የኮሎኔልና በኋላ የኛንም ድምጽ የሰሙ እስካሁን በየዋሻው የተደበቁ የደጃዝማች ወንደሰን ሰዎች ከየመሸጉበት ቦታ እየወጡ ከጣሊያኖች አውሮፕላን በተጠመደ መትረየስ ጥይት እየወረደባቸው ልክ እንደ ዝንጀሮ ከየመሽጋቸው ዘለው እየወጡ ገደሉን እየባጠጡ ሽቅብ መውጣት ጀመሩ። አው በወንድማማቾቹ በደጃዝማች ባበራና በወንዶሰን የጦር ሰፈር በርካታ ወታደሮች ልክ እንደሰከረ ሰው ጥቂት ደቂቃዎች ተንገዳግደው ሸብረክ እያሉ እስከ መጨረሻው ማንቀላፋት ጀመሩ። በዚህ አደገኛ የመርዝ ጭስ የተቃጠሉ ምንም አይነት ዶክተርና መድኃኒት በሌለበት የጦር አውድማ እየተቃጠሉ ወደማይቀርበት ዓለም አዘገሙ። ምስኪን ኢትዮጵያውያን ከአዲሱ የጣሊያን አደገኛ መሳሪያ ጋር እንዴት መከላከል እንኳ እንደሚችሉ መላው ጠፍቷቸው ጸሎታቸውን ወደ እግዚአብሔር እያደረሱ ሁሉን ለሱ ሰጥተው ተቀምጠዋል። በየካቲት ወር በጨረሻ ላይ ለረጅም ጊዜ ያላየናቸውና ደረጃ በደረጃ የረሳናቸው ገና ደብረ ታቦር በገባው ጊዜ ጀምሮ የቅርብና ጥሩ ወዳጅ የነበሩት ባላምባራስ ወልደ ማርያም ወደ ጦር ሰፈራችን መጡ። ባላምባራስ ወልደ ማርያም በመጀመሪያው ቀን የጣሊያኖች የአውሮፕላን የቦምብ ድብደባ ክፉኛ ቆስለው አይቦታ የጦር ሰፈር ለአርባ ቀን እድላቸው ጥለናቸው ባንመጣ ኖሮ ዛሬ እንዲህ ፍጹም ጤነኛ ሆነው ወደ ጦር ሰፈራችን ብቅ ማለት መቻላቸው ብዙ ባላስደነቀን ነበር። ባላምባራስ ወልደ ማርያም ለሁለተኛ ጊዜ የጣሊያንን ወራሪ ጦር ለመግጠም ሲጓዙ ዘመኑ ባፈራው ከሰማይ ላይ በሚወርድ ቦምብ እግራቸውን ክፉኛ ቆስለው ዶክተር ቀርቶ ህመም ማስታገሻ በሌለው ሰራዊታችን ውስጥ በድንኳናቸው ውስጥ ተኝተው የጣዝማ ማር በቁስላቸው ላይ እየተቀባላቸውና በቆሻሻ ሸማ እየታሰረላቸው ሰነባብተው ጦራችን ወደፊት ሲጓዝ በዚያው ጥለናቸው ሄድን። ብዙ ሰው ወደ ትውልድ አገራቸው ወደ ዳሞት ተመልሰዋል ሲል አነስ ያለው ክፍል ደግሞ ያው ህመማቸው ጠምቶባቸው እንደማንኛውም ቁስለኛ ወታደር ሁሉ ሌላም ሌላም በሽታ ተቀላቅሎባቸው እዚያው አይቦታ የጦር ሰፈር ሳይሞቱ አይቀሩም ብሎ እርሙን አውጥቶ እየቀሩ የሚገጥመውን መከራ እየታገለና ነገን ዳግም ለማየት እየጸለየ ባላም በራስ ወልደ ማርያምን እስከ መፈጠራቸውም ረስቷቸው ነበር። ወደ ዳሞት ተመልሰዋል ወይም በመንገድ ላይ ሞተዋል ተብለው የተረሱት ሽማግሌው ባላም በራስ ወልደ ማርያም ፍጹም ጤነኛ ሆነው በፈቅሏቸው ላይ ጉብ ብለው ወደ ጦር ሰፈራችን አብያዲ በድንገት ብቅ ሲሉ ሁላችንም መደነቃችንና መገረማችን ገደብ አልነበረውም። ማምሻው ላይ በደጃዝማች አበራ ሰፈር በኩራዝ ዋሻ ውስጥ ዙሪያ ገጥመን ስናወጋ ባላምባራስ መጥተው ስለተቀላቀሉን የወትሮ ጨዋታችንን ትተን የባላምባራስ ወልደ ማርያምን አስደናቂ ታሪክ መስማት ጀመርን። ባላምባራስ ትንሽ ሳቅ ብለው ልክ ጦራችን አይቦታን መልቀቅ ሲጀምር አንድ ጣሊያኖቹን ከርቶ ከወንድሞቹ ጋር የተቀላቀለ የሐማሴን ተወላጅ ጣሊያኖቹ ባድዋ የጦር ሰፈራቸው ትልቅ ሐኪም ቤትና በርካታ ሐኪሞች ከፈዋሽ መድኃኒቶች ጋር እንዳላቸው ያጫውታቸዋል። ባላምባራስ ጨለምለም ሲል በቅሏቸውን ያስጭኑና በሰፈር ያሉ ሰዎች አግዘዋቸው በቅሏቸው ላይ ጉብ ይላሉ። ከጦር ሰፈር ሲወጡ ለጠየቃቸው ሁሉ ወደ ዳሞት እንደሚሄዱ ነግረው ጉዞ ይጀምራሉ። የዳሞትን መስመራቸውን ወደ ጎን ትተው መስመራቸውን ወደ አድዋ ያቀናሉ። ወደ አድዋ ሲጓዙ ላቆማቸው የጣሊያን ወታደር ሁሉ የተንቤን ክልል ሰላማዊ ነዋሪ ከመሆናቸው በላይ የታላቁ ጌታ የሙሶሎኒ ወዳጅ መሆናቸውንና አንድ ቀን በማሳቸው ውስጥ በርሻ ላይ እንዳሉ ከጣሊያን አውሮፕላን ቅጥስር የሆነ ነገር ወድቆ በማሳቸው መሃል ሲፈነዳ የተፈናጠረ ብረት በእግራቸው አጥንት ውስጥ ገብቶ ማውጫው መንገድ ጠፍቷቸው ይህንኑ ጉዳይ ወደ አድዋ ለማሳወቅ የሚሄዱ መሆናቸውን ያስረዳሉ። ባላምባራስ ወልደ ማርያም በመንገዳቸው ላጋጠማቸውና ላስቆማቸው ሰው ሁሉ ይህንን የፈጠራ ወሬያቸውን ደጋግመው እያወሩ አድዋ ይደርሱና ይህንኑ ውሸታቸውን አድዋ ላለው ዶክተር ይገልጻሉ። ጣሊያኑ ዶክተርም ቁስላቸውን ካየ በኋላ በአስቸኳይ የገዶ ጥገና ክፍል አዘጋጅቶ በዘመናዊ ሕክምና አጥንታቸው ላይ ተሰክቶ የነበረውን የቦምብ ብረት አውጥቶ እስኪያገግሙ ድረስ በሆስፒታሉ እንዲተኙ ፈቀደላቸው። አስታማሚዎቹም ጥሩ አድርገው እንደቀለቧቸው ሰውነታቸው ይመሰክራል። በመጨረሻ በትክክል መዳናቸው ታውቆ ወደ መንደራቸው ሲያሰናብቷቸው በበቅሏቸው ላይ ተፈናጠው በአቋራጭ መንገድ ሲገሰግሱ ውለው ከእናት አገር ጦራቸው ጋር እነሆ ተቀላቅለው የጣሊያንን ጦር ለመግጠም እንደመጡ ሳቅ እያፈናቸው አጫወቱን። እኛም በአዛውንቱ ድፍረትና ዘዴ ተደንቀን እሳቸው ሲስቁ እኛም ሳቃችንን ለቀቅነው። ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።